ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አርማችን ክፍል 2 ፕሮግራማችን አሁን ይጀምራል። በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል
7
አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ዝምቦም እንደ ልቦ በገሞራው
በዚህ ዓለም ያሉ አንዳንድ ትንግርቶች እጹብ ድንቅ ናቸው ሲያያቸው ተመልካች። ከነዚህም አንዱ የዝንቦች ታሪክ ነው። በአንድ ዘመን ላይ በገሃድ የታየው ኑሮ የሰለቻቸው የአንድ ወቅት ዝንቦች ሊቀይሩ አስበው የህይወትን ልምዶች አንዴ ተጠራርተው ተሰበሰቡና ማርና ምርት አሉ ያለው ልዩ ቃና። ባሰቡበት መንገድ ተባብረው ሊሰሩ እቅድ አዘጋጁ ተግባራት ተጋሩ። ለሁሉም ዘርአ ዝንብ ሥራ ተመደበ በዚያም ተሰማራ ሙያውን ገደበ። አንዱ ውሃ ሊያግዝ ሌላው ፖለል ዲለቅ ለእያንዳንዱ ሥራው ተሰጠው እንዳቅም ተግባር ማስፈጸሚያም ደንብና ሕግ ወጣ ሲለግም የሚገኝ ሆኖ እንዲቀጣ። እንዲያ ተጀምሮ ማምረቱ ሲካሄድ ማክበር አልተቻለም የሕግጋቱን አምድ። ውሃ ለማጓጓዝ ከምድብ ሰራዊት መንገድ ሲያጋጥመው ደማም ዝምቢት ድንገት በዚያው ይቀልጥ ጀመር ስሜት አስገድዶት። ለዚያ አይነት ወንጀሉ ድንጋጌው ቅጣት አንቴና መቁረጥ ነው ያለምንም ምህረት። መንገድ ከወደቀ ያህያ በክት ላይ ሲልከሰከስ ቢገኝ የዝምብ አንድ ኮብ ላይ ቅጣቱ ነበረ አንድ ክንፉን ማጣት ከሥራው ላይ ባልጎ ስህተት ለሠራበት። ልምዱ እያሸነፈው ወንጀሎች ሲፈጽም በዚያው ልክ ሲቀጣ አካሉን ሲያዳክም ዝምብ ዘር አለቀ የትም ተረፍርፎ ክንፍ አንቴና አጥቶ አካሉም ረግፎ። የሥራቸው ውጤት ምንም ቢዋትቱ ክዳ ብቻ ሆነ መጨረሻ ምርቱ። ሌላ ልዩ ዘዴ እንፈልግ ብለው መተራመስ ያዙ በየግል ሙያቸው። በመጨረሻ ላይ እኛ አልቻልንም ብለው አማካሪ አመጡ ጥቂት ቢረዳቸው። ንብ ነበረች አንዷ የመጣች ልትረዳ እሷም በበኩሏ እርዳታውን ወዳ ቀስ ብላ በጥበብ እየተጠቀመች ዝንብን ባሪያ አድርጋ መመጥመጥ ጀመረች። ውሃውን ፖለኑን ቁጭ ብላ እያስጋዘች በዘንቦች አንካ ላይ ተንቀባራ ኖረች። ዘንቦች ተበሳጭተው በሆኑት ሁኔታ ተበታት ነው ቀሩ ያላንዳች አለይታ። ዘመናት ተሻግረው በስካሁኑ ዛሬ ደግሞም ዜና ሰማው ልዩ ቀይር ወሬ። ያልሆነውን ሆነ ንቦች ነን የሚሉ በዚያ ባገራችን ተገኝተዋል አሉ። ንብስ አትመስለኝም በሚታየው ግብሯ ለማስመሰል እንጂ ያለፈጣጠሯ። ዝንቦት ሆናለች እንደዚያ የምትል ሰዎችን መርዛ አሳዳ የምትገር። ይህም ይታወቅ ዘንድ መግደል ጀምራለች። ደካማውን መርጣ አጭዳ ከምራለች። ለሆዷ እንዲሆናት ደም አጠራቅማለች። ለምን ገደልክ ብሎ ክርክር አያምርም። የዝንብ ተፈጥሮ ነው የግድ መኖር በደም። ሕግ አመክንዮ ሥርዓት አለ ሎጂክ ሐቆችን ማስረጃ የተገኘ ካምላክ። በዚያ መከራከር ያዋጣል ሊያሳይልክ። ለምንስ ይገላል ማለት አያዋጣም። ምንም ሎጂክ የለው የትም አያደርስም። መኖሪያው ከሆነ ሕይወቱ በሰው ደም። የመጣችው ዛሬ ለማለት አትግደል ልትሉ እንደሆነ በማኅበር በግል ተሳስታችኋል። ልክ አይደላችሁም። እንደ ዝንብነቱ ግብሩ አልገባችሁም። በሌላ እንዴት ይኖር እንበለ ምግቡ ደም። ድንጋይ መብላት አይችል ወይም አፈር ቅጠል። ተፈጥሮው አይደለም ያን መመገብ መቻል። ስለዚህ ይልካል ነፃ አውጪ አጋዚ ሰራዊት ፈልጎ የሚገል ለጋዎች ሕፃናት። ለምን የተበል እንጂ ለምድቶን አትችልም። እሷ በፍጥረቷ ደም አትበላት ጠጣም። ካበባም በስተቀር ሌላ አትመገብም። ስለዚህ ሎጂኩ በዚሁ ይግባችሁ። ንብ ሊሆን አይችልም ንብም ነኝ ቢላችሁ። ዝንቦም እንደ ንቦ ነኝ እያለ ቢሰብክ ከቶ አትቀበሉት ስለሌለው ሎጂክ። ማስረጃው አንድ ሐቅ የሎጂክ ብሂሉ ከቶ ለምን ይሆን ሕፃናት መግደሉ? ለደም ፍለጋ እንጂ ለተፈጥሮ አመሉ። ንብትማ ቢሆን ደምን አስፈለገው። በንብነት ባህሉ አይበላው አይጠጣው። ንብ አለመሆኑን የአገሬ ሕዝብ አውቆ ወዲያ ታች ጥሎታል አሽቀንጥሮ አርቆ። ደግሞ እኮ መድፈሩ ምረጡኝ ማለቱ ራሱ እያወቀው ለመሆኑ ከንቱ። ለዚህ አይደለም ወይ ዘረፋ የገባው ኮሮጆ ቀዳዶ ድምጾች የዘረፈው? ጎበዝ ተረዳድተህ ይችን ዝንብ አስወግድ። አገዛ አምጥታ የመርዞች አዕማድ ያወገንህ ከሚያልቅ በጥይት ነጎድጓድ። ደም ይወዳል ዝንቦ ያውም የሕፃናት ተዘጋጅቶ ሲቀርብ በአጋዚ ጥይት። የቆላ ዝንብ ነበር የሚፈራም አጥንት የበረሃው መጣ ሰሞኑን በድንገት። ንቦ ነኝ እያለ ቀይሮ ሰውነት አርዶ ሊጠጣ ደም የየዋህ ሕፃናት። የቆላው ባለሟል ልክስክሱ ዝንብ ንብ ነኝ ብሎ ይምጣ ሰራዊት ሰብስቦ ሊያርድና ደም ሊያፈስ ካንጀቱ አስቦ። ለብዙ አዝማናት ብትሞክር ያንን ማር ለመስራት ጠዋት ማታ ብትጥር አልሆንላት ብሏት ዝንብ አድርጓት እግዜር። በመጨረሻ ላይ እጅግ ተስፋ ቆርጣ መረፍረፍ ይዛለች ባመጣባት ጣጣ። ያመጣቻቸውም አማካሪዎቿ ምንም ፋይዳ አልሰሩም ሆኑ መዛበቻ። የድካሟ ሁሉ የሥራዋ ውጤት ግዳ ብቻ ሆኖ እጅግ አበሳጫት። እዚያም የተነሳ የምትሠራው ወንጀል ተቆጥሮ አያልቅም የሌለው ነው አምሳል። ዝንብነቷን አውቀው ማጥፊያ መርዝ ሊረጩ ቱባ ጎምቱ ሰዎች ቢሄዱ ሊያንጫጩ እኔንም ነኝ አለች ነገር አታጋጩ። እንዲያውም በዘዴ አድብታ በመምጣት በደንብ ለመታየት ደረት ላይ ፊት ለፊት በካናቴራ ላይ ገዘፈች ግድ የላት። ትልቅ ክብር እኮ ነው አቅምን አውቆ መኖር እንደ ተፈጠሩ ያለ መደናበር ያልሆኑትን ሆኖ አጉል ከመግደርደር ዝምቦም እንደ ንቦ ልሁን ብሎ መጣር በሲኦል እያሉ በገነት ውስጥ መኖር ይመስላል ንጻሬው በመኞቱ አንጻር ይቀርባት ይሻል አጉል መንጠራራት ምድረ ፋይድ እያለች አርያም መመኘት ማር እንደሚሰራ ንቦን ልሁን ማለት ዝንቦን አያዋጣም አጉል መንጠራራት እንደ ሆነች ሁና ብትኖር ይሻላታል ከዝንብነት ውጪ የላትም ሌላ ድል አያመጣው የለ የዘመን ቀባጣ ለክስክሱም ዝንቦ ንብነኝ ብሎ ይምጣ የቆሸው ባላባት ሰውን አታለለ ግንባር ፊደል ቆርጦ ንቦነኝ እያለ እዚሁ ላይ ይብቃኝ ሚስጥሩም ይኸው ነው ዝንብ አይጫወትም በኢትዮጵያዊው ሰው
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር
እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ
كفل سبات
تدغي ህፃናት ይሄባ ታዳጊ ህፃናትን በቀበሌ ደረጃ በህቡ አደረጃቶ ነበር። ይህን አሰራር በወቅቱ ባለም ዙሪያ የነበሩ ኮሙኒስት ፓርቲዎችና የነጻነት ተዋጊዎች ይጠቀሙበት ነበር። እናልባትም ይሄባ ልምዱን ከነሱ ላይ ሳይኮሎጂ አይቀርም። ካነበብኳቸው ጽሁፎች ትዝ የሚለኝ የቪየትናም ኮሙኒስት ፓርቲ የህፃናት ገድል ነበር። ልጆቹ የጠላት ጦር ያለበት አካባቢ ድረስ በመሄድ መረጃ ሰብስበው ለደፈጣ ተዋጊዎች ያቀብሉ ነበር። በሌሎች አገሮችም ወረቀት መበተንና መልእክት መላላክ የሁሉም አገሮች ታዳጊ ህፃናት ዋነኛ ድርሻ ነው።
የኛም ድርጅት ቀልጣፋ የተባሉትን ታዳጊ ህፃናት በህቡ አደራጅቷል። የልጆቹ ተሳትፎ በዋነኝነት መልእክት ማድረስና የመንገድ አምፖል መስበር ነበር። ይልቅ እሱ ነገር እንዴት ነው? በዋነኝነት ለምንድን ነው አምፖል የሚሰብሩት? የመንገድ መብራት የሚሰበረው በሁለት ምክንያት ነበር። አብዮት ጠባቂዎች መንገድ ላይ የሚሄዱ ወጣቶችን ለመለየት እንዳይችሉ፣ ወይም ደግሞ ወረቀት ለመበተን እንዲመች የመንገድ መብራት ይሰበራል። የግለሰብ ቤቶች አጥር ላይ ያሉትንም ጭምር። ልጆቹ በዚህ አምፖል ሰበራ የተካኑ ነበሩ። የራሳቸውን ቤት የውጭ መብራት እንኳን ሳይቀር በላስቲክ ባላ ይሰብሩ ነበር። ጉደኛ ዘመን። ወይ እግዚአብሔር! ሌላስ ምን ይሰሩ ነበር? ሌላው የታዳጊ ልጆች ተልእኮ መልእክት መላላክ ነው። አባላት ራሳቸው ማድረስ የማይችሉትን መረጃ መልእክት በልጆች በኩል እንዲደርስ ያደርጋሉ። በተጨማሪም በቡሄ፣ በእንቁጣጣሽና እንደ ጥምቀት ባሉ በዓላት ጭፈራና ዘፈኖች ይሳተፋሉ። መብትና ነጻነትን የሚያቀነቅኑ ግጥሞችን ማውረድም ዋናው ስራቸው ነበር። ወንዶቹ ቡሄ ሲጨፍሩ ግጥሞቹን በተመቻቸው ሁኔታ ይቀይሩታል። ሴቶች ሕፃናትም በአዲስ ዓመት ለእንቁጣጣሽ በየቤቱ ሲዞሩ በተመሳሳይ ሁኔታ ግጥማቸውን ቀይረው ነበር የሚጨፍሩት። እንደዚህ አይነት ግጥም ሕፃናት በግላጭ ይዘምሩ ነበር እያልከኝ ነው? መንግስት ዝም ይላል? ቀበሌስ ምን ይላል? እውነት የማይመስል ነገር እኮ ነው የምትነግረኝ። እውነት አይመስልም፣ ግን እውነት ነው። እንዲያውም አንዳንድ ሰፈር የኢሃፓን ስም የሚጠቅሱ ነበሩ። ሕፃናት ለእንቁጣጣሽ የሚሰጡት የአበባ ስዕልም ላይ የኢሃፓ አርማ በሚስጥር ይሰራ ነበር። አብስትራክት እንደሚባለው ማለት ነው። ትኩር ብለህ ካላየኸው አርማውን አትለየውም። አጋነንክ ባትለኝ በርካታ ሕፃን በለው ወጣት ወይ ኢሃፓ ነው አለበለዚያ ደጋፊ ነው። ቀሪው እኛ መሃል ሰፋሪ የምንለው ነው። ያ ደግሞ ሊሆን ግድ ነው። ሁሉም ሰው ዶክተር ወይም አውሮፕላን አብራሪ እንደማይሆን ሁሉም ወጣት ፖለቲከኛ አይሆንም። እሱማ ልክ ነህ። ትልቁ ነገር ደርግን የሚደግፈው ወጣት አለመብዛቱ ነው። ያኔ ትልቁ ነውር ደርግንና አጋር ድርጅቶችን መደገፍ ነበር። ይሄ ደግሞ እውነት ነው። ይልቅ እንደ ምሳሌ የራሴን ወንድም ታሪክ ልንገርህ። ቴዲ ታናሽ ወንድሜ ነው። በእነዚያ ቀውጤ ዓመታት 11 12 ዓመት ዕድሜ አካባቢ ነበር። ገና ትንሽ ሆኖ የነበረው አንደበተ ርቱዕነትና ከሰው ጋር የመግባባት ችሎታው የሚገርም ነበር። በጣም ፈጣን አእምሮ የነበረውና የስነ ጽሑፍ ተሰጥኦ ይበል የሚያሰኝ ነበር። ያን ችሎታ ይዞ ሳይገፋበት ቀረ። ከሁለተኛው የ1969 ዓመተ ምህረት አሰሳ በኋላና ከግንቦቱ የ1969 ዓመተ ምህረት የሜይዴይ ሰላማዊ ሰልፍ እልቂት በኋላ በነበረው የጸጥታ ስጋት የተነሳ ቴዲን መልእክት በመላክና ዕቃዎችን በማጓጓዝ እንዲረዳኝ አድርጌው ነበር። ቴዲ ሶስቴ ወይም አራት ጊዜ ከፍተኛ እርዳታ አድርጎልኛል። ይህን ያደረገልኝ ጠይቄው ብቻ ሳይሆን በራሱም ተናሳሽነት ነበር። በአብዛኛው ቅዳሜና እሁድ ትምህርት ቤት በማይሄድበት ጊዜ ነው የሚረዳኝ። ሁለት የማስታውሳቸውን ውለታዎቹን ብቻ ልንገርህ። የወንድሜ የቴዲ እርዳታ በተለይ አንድ ቀን ከጉድ አውጥቶኛል። የዚያን ዕለት የድርጅቱን የውስጥ ጋዜጦችና ሌሎች ዶክመንቶች ካዛንቺስ ላለ መዋቅር ማቀበል ነበረብኝ። ወረቀቶቹ በርካታ ስለነበሩ እንደ ተለመደው ከኋላና ከፊት ቀበቶ የስር መወሸቅ አልቻልኩም።
ብዙ ጊዜ እንደማደርገው በፌስታል ከትቼ ከቤት ወጣው ለምን እንደሆን ሳላውቀው ቀፈፈኝና ከመንገድ ተመለስኩ ወንድሜ ትምህርት ቤት ለመሄድ እየተዘጋጀ ነበር ድንገት ያዝልኝ አልኩት የደብተር ቦርሳውስ ከቶ ተያይዘን ወጣን የሚሄደው ካዛንቺስ ስለነበር ከቤታችን ተነስተን ከባምቢስ ጀርባ አጼ ቴዎድሮስ ትምህርት ቤት ተሻግረን የውራይልን አቅጣጫ ያዝ እሱም ይማረው እዚያው አጼ ቴዎድሮስ ስለነበር ትምህርት ቤቱ በራፍ ላይ ልቀበለው አስቤ ነበር እዚያ ስንደርስ የትምህርት ቤት መግቢያ ሰዓት አልደረሰም ስለዚህ ካዛንቺስ መታጠፊያ ድረስ እንዲያደርስልኝ በማሰብ እኔ ከፊት እሱ ራቅ ብሎ ከኋላ እየተከተለኝ ካዛንቺስ መታጠፊያ ላይ ወረቀቶቹን ልቀበለው ቆማልኩ በዚያው ቅጽበት በርካታ የቀበሌ አብዮት ጥበቃዎች ሲቪል የለበሱ የጸጥታ ሰራተኞችና ወታደሮች አካባቢውን መውረራቸውን አየሁ ወታደሮቹ መታጠፊያ መንገዶችን በሙሉ በመዝጋት ሲጠብቁ ሲቪሎቹና የተወሰኑት አብዮት ጥበቃዎች ደግሞ መንገደኛውን እየፈተሹ ነበር ሰዓቱ የሥራና የትምህርት ቤት መግቢያ ስለነበር መንገዱ በሰው ተሞልቷል ፍተሻው ያተኮረው በኒድሜ አካባቢ በነበሩ ወጣት ወንዶች ላይ ሲሆን እድሜያቸው ገፋ ያሉትን ሕፃናትንና ሴቶችን ሳይፈትሹ ያሳልፉ ነበር በዚህ ድንገተኛ ከበባ ደንግጬ ወደ ቴዲ ዞር ስል አጣሁት አይኔን ወዲህ ወዲያ ሳማትር መንገዱን ተሻግሮ ወደ መጣንበት አቅጣጫ ከተማሪዎች ጋር ተቀላቅሎ ሲመለስ አየሁት ማመን አቃተኝ በምን ፍጥነት አስፋልቱን ተሻግሮ አቅጣጫውን እንደቀየረ እየተገረም እፎይ አልኩ ተራይ ደርሶ ፍተሻውን ጨርሼ አንድም ጊዜ ሳልገላመጥ በቀጥታ ወደ ቀጠሮዬ ቦታ ወደ ካዛንቺስ አቅጣጫ አመራው ወደ ኋላ መመለስ ትኩረት ስለሚስብ አልሞከርኩትም ከዚያስ በቃ የፍተሻው ምክንያት ምን ሊሆን እንደሚችል እያሰላሰልኩ የቀጠርኳትን አባላችንን ከሩቅ አየኋት ከአስር ደቂቃ በላይ ዘግይቼባት ነበር ከቆመችበት ትንሽ ራቅ ብላ ፍተሻ እንደነበር በፍጹም አታውቅም አካባቢው አደገኛ ስለነበር እንደ ደረስኩ ከልጅቷ ጋር መገናኘት አልፈለግኩም በእንዲህ አይነት ጊዜ ደህንነቶች በብዛት ሊኖሩ ስለሚችሉና አይናቸውም ወጣት ላይ ስለሆነ ነው ከሩቅ እንደለየችኝ ሳውቅ መንገዱን ተሻግሬ ወደፊት ተጓዝኩ ምን እንዳሰብኩ ስለገባት ማዶ ለማዶ ሆነን ተከተለችኝ መሃል ካዛንቺስ ውስጥ አንድ ካፌ ውስጥ ስገባ ተከትላኝ መጣችና ተገናኘን ሁኔታውን ነገርኳት የፍተሻው መረጃ እንዳልደረሳትና ምንም እንደማታውቅ ገልጻልኝ በሚቀጥለው ቀን ለመገናኘት ተቃጥረን ተለያየን ያቺ ልጅ ምናልባት በቀይ ሽብር የተገደለችው ሶፊያ የምትባለው ከፍተኛ 15 ልጅ ሳትሆን አትቀርም አንድዬ በቀኙ ያድርገሽ እህቴ ፍተሻው ለምን ነበር የእሱንስ ሁኔታ አልነገረህም በነጋታው እንደሰማሁት የዛን ቀን ፍተሻ አንድ የደርግ ሰው በርካታ አባሎቻችንን በማደን የሚታወቅ ኡራኤል አካባቢ የመግደል ሙከራ ስለተደረገበት ነበር የፍተሻው ምክንያት ተኳሾቹ ሄደውበታል የተባለውን አካባቢ በመዝጋት ለመያዝ የታለመ ነበር ወንድሜ ቴዲ የቀበሌ ሰዎች ፍተሻ ላይ መሆናቸውን ያየው እኔ ከማየቴ በፊት ነበር ሁኔታውን ለኔ ለማሳወቅ ያለው አማራጭ እሱ ከኋላ ስለነበር ሮጦ እኔ ጋር በመድረስ መንገር ወይም ከሩቅ ሆኖ ስሜን መጥራት ነበር ሆኖም ሁለቱንም ማድረግ ጥርጣሬ መፍጠርና ትኩረት መሳብ መስሎ ታየው ሳያመነታም ወረቀቱን እንደያዘ አውራ ጎዳናውን ተሻገረ ከዚያም ከኡራኤል አቅጣጫ ከሚመጡ ተማሪዎች ጋር ተቀላቅሎ ወደ ኋላ ተመለሰ ከዚያም ትምህርት ቤት መግባቱን ትቶ ወረቀቶቹን እቤት አስቀመጠ ወደ ትምህርት ቤት ሲመለስ
ስለረፈደበት ተቀጥቶ መግባቱን አጫወተኝ። ምስኪን ወንድሜ ስለረፈደ ሳይገረፍ አይቀርም። በተለይ የዚያን ቀን ካጋጠመኝ መብረቃዊ የፍተሻ አደጋ በኋላ የወንድሜን እርዳታ አስፈላጊነት ይበልጥ እየተረዳው መጣው። በሚገርም ሁኔታ እሱም አደገኛ ስራ ውስጥ እንዳለው ገብቶት ነበር። ከቤት ስወጣ ላከኝ ልርዳህ በሚል ስሜት አይን አይኔን ያየኝ ነበር። ቅደምና እሁድ ፈገግ እያለ ስራ የለም የማደርሰው ቃ የለም ይለኛል ሐሳብ ውስጥ መግባቴን ሲያውቅ። ቴዲን እንደ ልቤ ልጠቀምበት እንደምችል ባውቅም ከፍተኛ ስጋት ግን ነበረብኝ። ልጅ ስለሆነ ስህተት ሊሰራ ይችላል፣ ሊገለጥ ይችላል እያልኩ ነፍስና ስጋዬ ይላቀቅ ነበር። ስለዚህ ብዙ ጊዜ እርዳታውን ብፈልግም ራሴው እወጣው ነበር። በዚህ የተነሳም ለምሳ እቤት መምጣት ካልቻልኩ ከሰዓት በኋላ ለማገኛቸው ልጆች የምሰጠውን ዕቃ ከጧት ጀምሬ ተሸክሜ መዞር ግድ ነበር። አንድ ጊዜ አደፍርስ የምንለውን ከእንጨትና በጨርቅ የምንሰራውን የወረቀት ማባዣ ጨርቆስ አካባቢ ማድረስ ነበረብኝ። ዕቃውን ለመውሰድ በጋዜጣና በጨርቅ ስጠቀልል አይቶ ይህ እኮ ያስነቃል አለኝ። እውነትም እንዳለው ማንም ሰው የማባዣውን ቅርጽ መለየት ይችላል። የጸጥታ ሰዎችና ደጋፊዎቹ ቀደም ብሎ እጃቸው ስለገባ ስለማባዣው ዕውቀት አላቸው። አንዱ መንገድ ላይ ቢያየኝ መጠራጠሩ አይቀርም። አስቁሞም ካላየሁ ሊለኝ ይችላል። በነገራችን ላይ ቴዲ በዚያን ጊዜ ያ ማባዣ ምን እንደሆነ አያውቅም። በተለያየ ጊዜ የተሰሩ አደፍርሶችን የማድቤት ጣሪያ ላይ እንዳልባሌ ቁጥርጥራጭ እንጨት አስቀምጫቸው ነበር። ምን አይነት ማባዣ ነው አልገባኝም። እኛው ራሳችን ነን የምንሰራው። ኤ4 ሳይዝ ከሚሉት ወረቀት በለጥ ያለ ጣውላና በዛው መጠን ደግሞ ሌላ ባለ 4 ማዕዘን ፍሬም ይሰራል። ሁለቱም ባንድ ላይ መከፈትና መዘጋት ስላለባቸው ባንድ ጎን በማጠፊያ እናያይዛቸዋለን። ፍሬሙ በናይለን ጨርቅ ከዳር እስከ ዳር በኩርንችት ሚስማር እንመታዋለን። ከታች በታይፕ የተመታ ስቴንስል አስቀምጠን ጨርቁን በህትመት ቀለም እናርሰዋለን። ከስር ንጹህ ወረቀት አስቀምጠን ስቴንስሉን በሆነ ነገር ከላይ በኩል ስናሸው ጽሑፉ ወረቀቱ ላይ ቁልጭ ብሎ ይወጣል። ታዲያ እንዴት አድርጌ ልውሰደው አልኩት ቴዲን። ከቁርጥራሽ ኮምፕሬሰቶና ቀጫጭን ጣውላ ጋር ቀላቅለህ በግልጽ ውሰደው አለኝ። ዳለውም ምርጥ ዘዴ ነበር፣ እውነቱን ነው። ሆኖም በእኔ ሁኔታና አለባበስ ቁርጥራሽ ጣውላ ተሸክሞ መሄድ አይን ከመሳቤም በላይ ከሰፈር ስወጣ የሚያውቁኝ ሰዎች ቢያዩኝ ግር ሊላቸው እንደሚችል ስለገመትኩ እንደማልሞክረው ነገርኩት። እኔ አደርስልሃለሁ ብሎ ችክ ስላለ በሐሳቡ ተስማማው። ጥቂት ፍልጥ የፋይዚትና የእንጨት ቁርጥራጮች አምጥተን አደፍርሱን ከመሃል አድርገን አሰርነው። በሰፈር የውስጥ ለውስጥ መንገድ አድርጎ እንዲመጣ ነግሬው ቀድሜ ወጣው። ያልኩት ቦታ አስጠብቀው ወዲያው መጣ። እውነትም ለማገዶ የሚሆን ቁርጥራጭ እንጨት ለእናቱ ይዞ የሚሄድ ሕፃን ልጅ ነበር የሚመስለው። በርቀት ፊትና ኋላ በመሆን ጨርቆስ ደረስ። ገበያው መሃል ተቀብየው ሸኘሁት። የሚገርም ልጅ ነው። ቴዲ ጉደኛ ልጅ ነው። ለኔም ሆነ ለኢህአፓ ከፍተኛ ግልጋሎት ሰጥቷል። እኔን ያገለግለኝ የነበረው ወንድሜ ስለሆነ ብቻ ነበር። እኔን ማገዝ ከመጀመሩ በፊት ይሁን ከዚያ በኋላ አላውቅም፣ የኛ አባላት ታዳጊ ሕፃናትን ሲያደራጁ እሱንም ተካፋይ አድርገውት እንደነበር ከተፈታው በኋላ ሰማው። እስከዚያ ግን አላውቅም ነበር፣ ጠይቄውም አላውቅም፣ እሱም አልነገረኝም። ካምፖል ሰበራ አልፎ ምርጥ መልእክት አድራሽ ነበር አሉ። በዚያም ተወንጅሎ 2 ወር ይመስለኛል ከምድረ ውሪ ጋር ቀበሌ ውስጥ ታስሮ ተፈቷል። እስር ቤት እያለ እኔ ምን ሰራ እንደነበር፣ መሳሪያ ይኖረኝ አይኖረኝ፣ እነማ እቤት እንደሚመጡና መሰል ጥያቄዎች በመለማመጥም በማስፈራራትም ይቀበሌ ሰዎች ጠይቀውት እንደነበር ነግሮኛል። ሆኖም ምንም ፍንጭ ሳይሰጣቸው ሁልጊዜ የማየው መጽሐፍ ሲያነብ ነው ይዞ የሚወጣውም ሆነ የሚገባው መጽሐፍ ብቻ ነው በማለት ቸክ ስላለባቸው ሰልችቷቸው እንደተውት አጫውቶኛል። የቴዲ ታሪክ አልቅም። ኢህአዴግ አዲስ አበባ ከገባ በኋላ ያንድ የተቃዋሚ ድርጅት የወጣት ክንፍ አባል ሆኖ ትግል ጀምሮ ነበር። ተው ብለው ሊሰማ ነው? ጭራሽ ሊመለምለኝ ዳብቶት ነበር። ደፋር ልጅ ለእናቱ አመጣ አስተማረች አሉ። አባል የሆነበት ድርጅት ከፈረሰ በኋላ ፖለቲካ እርግፍ አርጎ ተወ። ሰላማዊ ሰልፍ ለማድረግ ከሚፈራ ወጣት ጋር አልሰራም ሲለኝ በሳቅ ነው የሞትኩት። ለማንኛውም ከዚያ በኋላ የሰላም ኑሮ መኖር ጀመረ። የመንግስት ሰራተኛም ሆነ። ትዳር ይዞ አንድ ልጅ አሁን ኬሚካል ኢንጂነር ከወለደ በኋላ በህመም ምክንያት የወጣት ዘመኑን ሳይጨርስ ከዚህ ዓለም በሞት ተለየ። የእናቴ ልጅ ቴዲ ወንድሜ ባለውለታዬ ነፍስን በገነት ትንሣኤ ስለ ወንድሙ ቴዲ ተናግሮ ሲጨርስ ተመልሶ እንደለመደው ሐሳብ ውስጥ ገባ። እንባው ማቅረር ሲጀምር የዕለቱን ጨዋታ እንድናቆም ጠየቅኩት። የማለቅስ መስሎህ ነው? አይዞህ አላለቅስም አለና ከአልበም ውስጥ የወንድሙን የቴዲ ፎቶ አውጥቶ አሳየኝ። ቴዲ ልክ እንደናታቸው ብስል ቀይ ነው። ቀጠን ብሎ አጠር ያለ ጸጉረ ሉጫ ነው። ለብዙ ደቂቃ አተኩሬ አየሁት። በቴዲ ውስጥ የዚያን ዘመን ታዳጊ ሕፃናት ምስል ለማምጣት እየሞከርኩ እያለ ትንሣኤ ከተቀመጠበት እንደገና ተነሳ። ከመደርደሪያው ላይ ብዙ ወረቀት ካገላበጠ በኋላ አንድ ከህትመት ላይ በመቀስ የተቀደደች ትንሽ ወረቀት ሰጠኝ። ቴዲ ፖለቲካ ትቶ የመንግሥት ሠራተኛ ከሆነ በኋላ የመሥሪያ ቤቱ ወርሃዊ መጽሔት ላይ ያወጣትን ግጥም ነበር። አንብባት አለኝ። ግጥሙን ደጋግሜ ያነበብኩት። ልጁ ፖለቲካ ቢተውም የማህበረሰቡን ህጸጽ ከመተቸት አልቦዘነም። በመስሪያ ቤት ውስጥም ሆነ በአካባቢው የሚያየው ስንኩል ሰብዕና ይቀፈው እንደነበር ያሳያል። እዩልኝ ይህን ሰው መሳይ፣ ቁም ነገር አልባ አስመሳይ፣ ቃሉን ሰባሪ የጧቱን ማታም ይክድ መሐላውን፣ ሽቅብ ወጥቶ ሸርተት ሸርተት የማይገኝ ባስቀመጡት፣ እስኪሆንለት ቀበጣጥሮ ሲሆንለት ጀርባ ዙሮ፣ ለታማኝነት ያልታደለ ሐቅን ክዶ የዋለለ ተምሳሌቱ ሰው ነኝ አለ። ግጥሙን ካነበብኩ በኋላ ትንሣኤ ስለ ሌላው ወንድሜ ልንገርህና እናቆም፣ ትንሽ የሚያስቅ ነገር አለው አለኝና ስለ ሳሚ እኔም አውቀዋለሁ የሚከተለውን ጨመረልኝ። የቴዲ ታናሽ ወንድሜ ሳሚ ነው። ያኔ ዕድሜው 10 መሙላቱን እንኳ አጠራጠራለሁ። ቴዲ አንጀቴን ያራሰኝን ያህል ሳሚ ደግሞ ያንኑ አንጀቴን አቁስሎታል። አንድ ቀን ገና መሸትሸት ሲል እቤቴ እገባለሁ። ግቢያችን ውስጥ ወረቀት እዚህም እዚያም ተጥሏል። በጣም ገርሞኝ አንዱን ወረቀት አንስቼ ሳይ የኔው የኢህአፓ ወረቀት ነው። ራቅ ብሎም ሌላ አገኘውና አነሳው። የኔው ነው። የሚይዘው የምጨብጠው አጣው። ወደ ውሻ ቤቱ አካባቢ ሲሄድ በውሻው ቤት ግድግዳ ላይ ድርቤ ከገጠምኩት ጣውላ ስር በርካታ ወረቀቶች ተጎልጉለው ወጥተዋል። ግማሹን ወረቀት ውሻው መሬት ላይ ደልድሎ ተኝቶበታል። ቀሪውን አላምጦታል። ውሻው ኢህአፓ ሆነ እንዴ? እስክል ድረስ ገረመኝ። ማን ያንን እንዳደረገ መገመት አልቻልኩም። ውሻው ነው እንዳልል አፉ ጣውላዎቹ መሃል አይገባለትም። ስለታሰረም ወረቀቶቹን አርቆ መውሰድ አይችልም። ውሻው ቤት ግድግዳና ጣራ ላይ ደርቤ የሰራኋቸው የምስጢር ቦታዎችን የምከፍትባቸው ምስማሮች በውስጥ በኩል ስለሆኑ በዳበሳ ካልሆነ በቀላሉ አይታዩም አይገኙምም። ያን ወረቀታውቶ የበተነብኝ ያልታወቀ በራሪ አካል ዩፎ ይሆን እንዴ እስክል ድረስ ግራ ገባኝ። እገሌነው እንዳልን ከኔና ከእግዚአብሔር በስተቀር ማንም ያንን የሚስጥር ቦታ የሚያውቅ ሰው የለም። ቴዲም እንኳ ቢሆን አያውቀውም። ሁሉንም ትቼ ወደ ተግባር ተሰማራሁ። ግቢ ውስጥ የተበተኑትን ወረቀቶች አንድም ሳላስቀር ለቀምኩና አስቀመጥኩ። ሁሉንም ጨርሼ እቤት ገባሁ። ደህና መሻችሁ ብዬ ገና ሳልቀመጥ ሳሚ መቁለጭለጫ በዛ። ሳየው አንገቱን ያቀረቅራል። ዞር ስል ያይኛል። ፍርሃትና ድንጋጤ ፊቱ ላይ ይነበባል። ለመልእክት እንደምፈልገው አስመስዬ ወደ ውጪ ይዤው ወጣሁ። አንተ ነህ አይደል ስለው እኔ አይደለሁም አለኝ። ልጅ ስለሆነ ነው እንጂ ሊመልስልኝ የሚገባው ምኑን በማለት ነበር። ያማለያ አመነልኝ። የሰራውን ሁሉ በዝርዝር ሲነግረኝ ራሴን ይዤ ኡ ለማለት ምንም አልቀረኝም። ነገሩ እንዲህ ነው። በመጀመሪያ ጥፋቱ የሱ ሳይሆን ሙሉ በሙሉ የኔ ነው። ከአንድ ቀን በፊት ወረቀቶቹን ካስቀመጥኩ በኋላ ሚስማሮቹን በደንብ አላያያዝኳቸውም። ስለዚህ በአንድ አቅጣጫ ወረቀቶቹ ተንጠልጥለው ነበር። ታዲያ ይዛን ዕለት ትንሹ ሳሚ ለውሻው ምግብ ለመስጠት ሲሄድ ወረቀቶቹን ተንጠልጥለው ሲያያቸው ጎትቶ ያወጣቸዋል። በአንድ ቢበቃው ጥሩ። እጁ የደረሰበትን ሁሉ ይመዛል ይመዛል ይመዛል። ማለቂያ የሌላቸው ወረቀቶች፣ በቀይ ቀለም የተጻፉትን ጥቂት ወረቀቶች ልብ ብሎ ሲመለከታቸው በየሰፈሩ ከሚበተኑት ወረቀቶች ጋር ይመሳሰላሉ። ማን እንደሚበትናቸውና ምን እንደሚሉ ባያውቅም ያያል፣ ይሰማል። ምን ያደረገ ይመስልሃል? በቀይ ቀለም የተጻፉትን ወረቀቶች ከግቢው ውጪ ሄዶ በትኖ ተመለሰ። ያውም ለአንዳንድ ሰዎች በእጃቸው ነው የሰጠው። መሰረት ለምትባል የሰፈራችን ልጅም ሰጥቷት ነበር አሉ። ለማንኛውም ቀሪውን ወረቀት ደግሞ ግቢ ውስጥ ነው የበተነልኝ። አስበው፣ ወረቀት ሲበትን እጅ ከፍንጅ ቢያዝ ምን ሊሆን ነው? ልጅ ስለሆነ ከየት እንዳገኘው መናገሩ አይቀርም። ከዚያ እኔ እያዛለሁ፣ እገደላለሁ። የመጨረሻውን ውጤት ማሰቡ ብቻ ያማል። ያን ሁሉ ሳስብ እብድ ሆንኩ። የራሴ ጥፋት ቢሆንም ገረፍኩት። ያቺን ቀን እስካሁን ሁለታችንም አንረሳውም። ይቅርታ ሳሚ፣ ጥፋቱ የአዋቂዎች ቢሆንም ያን ጊዜ ልጆች ይገረፉ ነበር። የሚገርም ትውልድ፣ የሚገርም ዘመን። ልጆችን ሆን ብሎ በዚህ መልክ ማሳተፍ ትክክል ነበር ትላለህ? ትክክል አልነበረም። በተለይ አሁን አሁን ለልጆች ከሚሰጠው ጥበቃና እንክብካቤ አንጻር ልፍረድ ካልክ ስህተቱ ይገዝፍብሃል። ያን ጊዜ ግን በቅኝ ግዛት በነበሩ አገሮች ሁሉ የተለመደ የትግል ስልት ስለነበር እንደ ስህተት አይቆጠርም። ለነገሩ የዚያን ጊዜ ሕፃናት ኃይለኞች ነበሩ። ተው ብትላቸውም አይሰሙም። ሁሉም ነገር ይገባቸዋል። ማንም ሳያዛቸው ትምህርት ቤታቸው ግድግዳ፣ ጠረጴዛና ጥቁር ሰሌዳ ላይ ሲያሻቸው መንገድ ላይ በቾክና በከሰል ኢሃፓ እያሉ ሲሸከችኩ ነበር የሚውሉት። የአሁን ልጆች ገና ሳያድጉ ኢንተርኔት ውስጥ ገብተው ሊያዩት የማይገባቸውን ሲያዩ እንደሚውሉ፣ የእኛ ዘመን ልጆች ደግሞ ፖለቲከኞች ነበሩ። ወንድሞቻቸውና እህቶቻቸው ሲሳደዱና ሲገደሉ ስለሚያዩ ይመስለኛል። እንደ መርካቶ አካባቢ ሕፃናት የሰሩትን ሥራ ብትሰማ አታምንም። የሚጽፈው ጠፍቶ ተረስቶ ቀረ። ጉደኛ ዘመን፣ ክፉ አብዮት። ምዕራፍ 8 የሐዘን ማቅ። ከሳምንት በኋላ ስንገናኝ ኢሃፓ ላይ ከፍተኛ ጉዳት አድርሰዋል ስለሚባሉት በአዲስ አበባ ስለተካሄዱት አሰሳዎችና የ1969 ዓመተ ምህረት የሜዴይ ሰላማዊ ሰልፎች ጠየቅኩት። ሁሉንም ክስተቶች የሐዘን ማቅ ነበር ያላቸው የጀመረው በመጀመሪያው አሰሳ ላይ ነበር እኔስ ከታሰርኩበት ጊዜ ድረስ 3 ጊዜ አሰሳ የተካሄደ ይመስለኛል ሁለቱ ትላልቅ አሰሳዎች ነበሩ ያሰሳውን አጠቃላይ ገጽታ ልነግርህ አልችልም ትዝ የሚለኝ በእኛ አካባቢ የተካሄደውን ነው የመጀመሪያው አሰሳ በ1969 በመጋቢት ወር ውስጥ ነበር አሰሳው እንደሚካሄድ ከሶስት ቀን በፊት ነበር በሁለት አቅጣጫ የሰማነው አንደኛው ከበላይ አካል ሲሆን ሌላው ደግሞ ቀበሌ ውስጥ ባሉት የውስጥ አርበኞቻችን አማካይነት ነበር ወሬው እንደተሰማ እስከ ሴል ደረጃ ላሉት አባላት መልእክት ተላለፈ ሁሉም በየፊናው ዝግጅቱን አጧጧፈ ወረቀቶችና ሌሎች የድርጅቱ ንብረቶች ሊጠረጠሩና በቀላሉ ሊገኙ በማይችሉበት ቦታ እንዲደበቁ ተደረገ በተለይም መሳሪያዎች ጥይቶችና ያደፍርስ ማባዣዎች አስተማማኝ ካልሆኑ ቦታዎች ይመቻል ወደምንላቸው የአባላት ቤት ወይም ከመኖሪያ ቤት ውጭ እንዲቀበሩ አደረግን በእኛ መዋቅር ውስጥ የነበርነው አባላት እየተጣደፍንና በተቀላጠፈ ሁኔታ በእጃችን የነበሩትን ንብረቶች ቦታ ቦታ አስያዝ ያሰሳውን ዜና ከሰማን ዕለት ጀምሮ ከፍተኛ ሩጫ ላይ ነበርን አሰሳው ሊካሄድ አንድ ቀን ሲቀረው ከሰዓት በኋላ ያሰብነውን ሁሉ አጠናቀን ጨርሰን ነበር አስቸኳይ ነገር ካጋጠመ በሚል በአሰሳው ዋዜማ ምሽት የኛ ኮሚቴ አባላት ከምሽቱ 12 ሰዓት አካባቢ ይመስለኛል ተቃጠርን ከታች ያሉት በየ30 ደቂቃ ልዩነት ተቀጣጥረው እንዲጠብቁ ወስነን ነበር እንደተረጠርነው በዋዜማው ማታ ላይ ሁለት ያልተጠበቁ ጉዳዮች አጋጠሙን አንደኛው ለአንዲት አባላችን መጠለያ እንድንፈልግላት ነበር ሁለተኛው አንድ ደጋፊያችን የግሉ ሽጉጥና ጥቂት ጥይቶች ስለነበሩት መንግስት ከሚያገኘው ድርጅታችን እንዲወስደው ፈልጓል ሁለቱም ጉዳዮች በዚያው ምሽት መፍትሄ ማግኘት ነበረባቸው መጠለያ መፈለግ የኔ ስራ ነበር ቤቶቹን የማውቀው እኔ ስለነበርኩ በርግጥ መጠለያ የሚሰጡትን ሰዎች ቀድሜ ማናገር ነበረብኝ በዚያ ባለቀ ሰዓት አልችልም ብል ልጅቷን ለአደጋ ማጋለጥ ውጭ መፍትሄ አልነበረውም ሽጉጡን ለማስቀመጥም ኃላፊነቱ ለኔ ተሰጠ ከሌሎች የተሻለ የማስቀመጥበት ቦታ ኖሮኝ አልነበረም ማን ማስቀመጥ ይችላል ብለን ስንጨነቅ ኃላፊነቱን ወስጄ ጉዳዩን ባጭሩ ቋጨ ነው የቀጠሬ ሰዓት እስኪደርስ ለልጅቷ ጉዳይ የሚቀርበኝ ቤት በመሄድ ማረጋገጥ ነበረብኝ ለኛ እርዳታ ማድረግ አልችልም ብለው የማያውቁት ደጋፊ እትዩ ተዋቡ ቤት ሄድኩ ቆሻሻ ሲጥሉ ከአጥር ውጭ ደፉ ላይ ያገኘዋቸው መጀመሪያ በሚቀጥለው ቀን አሰሳ ሊኖር እንደሚችል መስማቴን ነገርኳቸው ከዚያም ከክፍለ ሀገር የመጣች ልጅ የዘመዶቿ አድራሻ ስለጠፋት ለአንድ ቀን ያህል እሳቸው ጋር እንድትቆይ ይችሉ እንደሆን ጠየቅኳቸው እትዬ ላይ ያየሁት በደስታ የተሞላ ፈገግታ እስከ ዛሬ ድረስ አረሳውም ስለ አሰሳው ብዙም አልተጨነቁም ቀድመው የሰሙም ነው የሚመስሉት ምን ችግር አለ ታዲያ የት አለች ከሩቅ አቁመሃት ነው ጥራት የት አለች እያሉ አጣደፉኝ ሰውን ለመርዳት ያውም በዚያ በክፉ ወቅት ያን ያህል መንሰፍሰፍ ከየት ሊመጣ እንደቻለ ገረመኝ ሳላስፈቅዳቸው ማምጣት እንደከበደኝ ነገርኳቸው እኔን የተቸገረ አታስጠልልም ያለህ ማን ነው ከዚህ በፊትም ቢብዬ አውቃለሁ ክፉ ሰው ነህ እውነት ክፉ ሰው ነህ ደሞ ምን ማስፈቀድ ያስፈልግሃል ቤት እግዚአብሔር አይደለም እንዴ በል ቶሎ ብለህ ይዛት ና እሺም ምን ቢብሰልላቸው ጥያቸው ከነፍኩ በስሬ የነበሩትን አባላትን አግኝቼ አዲስ ነገር ስለሌለ ቶሎ ተለያየን ከዚያ ሽጉጡን ይዞ ወደሚያመጣው ልጅ ጋር ሄድኩ በካኪ ወረቀት አድርጎ ሲሰጠኝ በጣም ገዘፈብኝና ምንድነው ይሄ አንድ ሽጉጥ አይደል እንዴ የተባለው ስለው ከሙዝና ከዳቦ ጋር ቀላቅሎ ነው ሰውየው የሰጠኝ አለኝ አስብየው የማላውቀው ዘዴ ነበር። ሁነተም በጄ ስዳብሰው ሽጉጡና ጥይቶቹ ከካኪ ወረቀት መሃል ከላይና ከታች ደግሞ ሙዝና ዳቦ ከልጁ ጋር ተሳስቀን ተለያየን። ቀሪው ጉዳይ ፒኮክ በር ላይ ወደማገኛት መጠለያ ፈላጊ አባላችን መረርኩ። መሽቶ ስለነበር መንገዱ ጭር ያለ ነው። ሁልጊዜ እንደማደርገው ትንሽ ራቅ ብዬ ከመንገዱ ባሻገር ቆም አልኩና አይኔን ማማተር ጀመርኩ። ወዲያው አንዲት ወጣት ልጅ ከትንሽ ታክሲ ላይ ስትወርድ ስላየው ተሻግሬ ቀረብኳት። ኮድ ሳንቀያየር እሷ እንደሆነች ገምቻለሁ። እሷ ግን ኮዱ የምታገኘው ልጅ እቃ ይይዛል ስለማይል ተጠራጥራለች። ኮዱን እየሰራው ሳታስበው ተጠጋዋትና እንደ ዘመድ በተከሻ ሰላምታ ሰጥቼ አይዞሽ እኔ ነኝ አልኳት በጆሮዋ። እዛው አጠገብ መኪና ውስጥ ቁጭ ያሉ ሰዎች ስለነበሩና በሩ አጠገብ ደግሞ ሌላ አንድ ሰው ቆሞ ስለነበር ተጠራጥሬም ጭምር ነው ያን ያልተደመደ ድርጊት የፈጸምኩት። ከጸጉሯ ጀምሮ ጭኗ ድረስ የሚሸፍን ቀጭን ነጠላ ስለለበሰችና መጠነኛ የልብስ ቦርሷ በጀርባዋ ስላንጠለጠለች ራቅ ካለ የጸበል ቦታ የከረመች የኦርቶዶክስ እምነት ተከታይ ትመስላለች። ስለምትጠለልበት ቤትና ስለትዬ ባጭሩ ገልጬ ምንም እንዳታስብ ነገርኳት። ከዚህ ውጭ ምንም አልተነጋገርንም። ዋናውን የቦሌ መንገድ ትተን የውስጥ ለውስጥ መንገድ ያዝ ሽጉጡን ጎኔ ላይ ጥይቶቹን ደግሞ ኪሴ ውስጥ ከተትኩ። ከዚያም ሙዙንና ዳቦውን አስያዝኳትና የሰፈር ሰዎች ስለሚለዩኝ እንደ ፍቅረኛሞች እጅ ለእጅ ተያይዘን ሄድ። እትየቤት ስንገባ ጠረጴዛ ላይ በዳንቴል የተሸፈነ እንጀራ ትሪ ላይ ይታያል። ቤቱ በተቆላ የቡና ጭስ ታፍኗል። የከሰል ምድጃ ላይ ወጥ ይንተከተካል። እትዬ ሙዙንና ዳቦውን ሲያዩ ቀለቡን ይዞ የሚመጣ እንዲህ አይነት እንግዳ የተገኝቶ ነው ብለው ትንሽ አሳቁን። ቁጭ ብዬ ብጫወት ደስ ይለኝ ነበር። ሆኖም እምቢ አልኩ። በስላሴ ቢሉ በእኔ ሞት ቢሉኝ ክችች አልኩ። ለነገሩ በጣም እየመሸ ነበር። እናቴ ደግሞ ከተራ ስጋት አልፋ ጭንቀት ላይ እንደምትሆን አውቃለሁ። ደህና ደሩ ብዬ ከመውጣቴ በፊት ያችን ከርታታ ሙሉ በሙሉ አየኋት። እሷም አተኩራ አየችኝ። እድሜዋ ከሀያ አይበልጥም። ቀላ ያለችና ቀጭን ናት። የቅንድቧ ጸጉር ብዙ ነው። ፊቷ ላይ ምንም አይታይም። ትዘን፣ ትደሰት፣ ትፍራ፣ ግር ይበላት በፍጹም አይለይም። ልጅቷን ከዚያ ቀን በኋላ አይቻት አላውቅም። ለምን ተያዘች? አልተያዘችም። የተጠለለችበት ቤት ቅርብ ቢሆንም ተመልሼ አልሄድኩም። ትመለስ ተብዬ ከበላይ እስካልተነገረኝ ድረስ እሷን የማገኝበት ምክንያት አልነበረም። ይሄ መደበኛ አሰራራችን ነው። ሁለተኛ አሰሳውም ቢሆን ሁለት ሶስት ቀን ቆይቷል። መንቀሳቀስም ቢቻል ያን ያህል መዘዋወር ጥርጣሬ ውስጥ ያስገባል። ከአሰሳው በኋላ በራሷ መንገድ ወደ ቀድሞ መጠለያዋ ሄደች። በደህና መድረሷን በመዋቅራችን በኩል ሰምቻለሁ። እህቴ የት ይሆን ያለሽው? ከዚያስ አሰሳው እንዴት አለፈ? ገና ሳይነጋ ሁሉም አካባቢ በቀበሌ አብዮት ጠባቂዎች፣ በሲቪል ታጣቂዎችና የደህንነት ሰዎች ተወረረ። የሴል አባላት ሕፃናትን እየላኩ ፈታሾች የት እንደደረሱ የማንን ቤት እንደሚፈትሹ ስለሚከታተሉ እንቅስቃሴያቸውን ያውቁታል። መረጃውን በመጠቀም ካልተፈተሸ ቤት ወደ ተፈተሸ ቤት ዕቃ ያዘዋውራሉ። ይህ እንደሚሆን እኔም አውቃለሁ። ሆኖም መረጃው የሴል አባላትን ከጥርጣሬ ውጭ ስለማላውቅና በቀጥታ ግንኙነት ስለሌለኝ መረጃው አይደርሰኝም። የራሴን ዕቃዎች አስተማማኝ ቦታ ስለማስቀምጥ በግሌ ብዙ ሐሳብ የለብኝም። ረፈድ አድርጌ ወደ ሱቅ አካባቢ ብቅ አልኩ። የሰፈር ጓደኞቼ የእኛ አባላት ያልሆኑ አገኘው። ለብዙ ሰዓት ያህል እዚያው ሱቅ ደጃፍ ቁጭ ብለን ስናወራ ቆየን። አሳሾቹ እስከ ምሳ ሰዓት ድረስ ወደኛ አካባቢ አልመጡም ነበር። ኋላ ላይ ሲቪል የለበሱ ሰዎች ከራሳችን የቀበሌ ታጣቂዎችና ከወታደሮች ጋር መጡ። ወታደሮቹ ከውጭ ሲጠብቁ ሌሎቹ በየቤቱ እየገቡ መፈተሽ ጀመሩ። የትኛው ቤት ማተኮር እንዳለባቸው የሚጠቁም አንድ ሰው አብሯቸው አለ። ሲቪል ለብሶ ራሱን ለመሸፈን ይሞክራል። አንዳንድ ቤቶችን ሳይፈትሹ አልፈው ይሄዳሉ። ለምን እንደሆነ አልገባኝም። ወደኛ ቤት አቅጣጫ ሲሄዱ ትንሽ ፍርሃት ቢጤ ገባኝ። ወደ ውሻው ቤት ይጠጉ እንደማይችሉ አውቀዋለሁ። ቢጠጉም ኮርኒሱ፣ ግድግዳውና ወለሉ በድርብ መሰራቱ በፍጹም አይለይም። ለማንኛውም ፈታሾቹ የኛን ቤት አስሰው ሲጨርሱ ወንድሞቼ ስለጠሩኝ ቤት ገባው። ምንም አደጋ አልደረሰም ማለት ነው? ከመኖሪያ 2 እና 3 ቀን ወደ ዋናው መንገድ ብቅ ያለ ሰው አልነበረም። እኛ ወጣቶች ግን ከቤት ወደ ሱቅ ወይም ወደ ጎረቤት መንቀሳቀሳችን አልቀረም። ሁሉም ቤቱ በመሆን ጆሮውን ሬዲዮ ላይ ተክሎ ሁኔታውን ሲከታተል ዋለ አደረ። አብዛኛው ሰው እንድረፍት ቀን ነበር ያየው። በዚያ ሰሳ ትልቁ መርዶ የፓርቲያችን የፖሊት ቢሮ አባልና ጸሐፊ የዶክተር ተስፋዬ ደበሳይ መሞት ነበር። ይድርክ ሬዲዮ ነው በድል ሲቃ ተይዞ መርዷችንን ያረዳን። እኔና መሰሎቼ ከዚያ በፊት ተስፋዬ ደበሳይ የሚባል ስም ሰምተን አናውቅም። ደርግ መሪያችን ማን እንደሆነ ከነገረን በኋላ ሞቱንም ጨምሮ አረዳን። ሁለተኛው ቀደም በርካታ አናርኪስቶች መያዛቸውና መገደላቸው በሬዲዮና በቴሌቪዥን ተነገረ። ብዙዎቻችን ደርግ የአፓ መሪዎችን ያስኩና ገደልኩ ማለት ልማዱ ስለነበር እውነት አይሆንም የሚል እምነት ነበረን። የስራት ያህል እንደተሰማኝ አያልቅ የለም፣ አሰሳው ተጠናቀቀ። በድርግ የተሰጠው መግለጫ ሙሉ በሙሉ በሚባል መልኩ እውነት ነበር። ዶክተር ተስፋዬ ደበሳይና በሪሁን የተባለ ሌላ ቁልፍ የድርጅታችን ሰው ሞተዋል። አምባሳደር ቲያትር ባሻገር በሚገኘው ፎቅ ላይ ለመጠለል ሙከራ ሲያደርጉ ማንነታቸውን ቀድመው በሚያውቋቸው የመኢሶን አባላት ክትትል ተኩስ ተከፈተባቸው። በሪሁን እዚያው ሲገደል ዶክተር ተስፋዬ ከ6ኛ ፎቅ ላይ ራሱን ወርውሮ ክቡር ሕይወቱን አጣ። አሰሳው ምትክ የሌላቸውን መሪዎችን ብቻ ሳይሆን ሌሎችንም በርካታ የበላይና የበታች አባላት የእስራትና የሞት ሰለባ አድርጓቸዋል። ድርጅታችን ባይነግረንም ደርግም ማንነታቸውን ሳያውቅ 4 የማዕከላዊ ኮሚቴ አባላትና የአዲስ አበባ ዩኒቨርሲቲ መምህራን የነበሩ የድርጅቱ ቁልፍ ሰዎች በዚሁ አሰሳ ተገድለዋል። በዚያው አሰሳ በደህንነት ይፈለጉ የነበሩ የሰራተኛና የመምህራን ማህበራት መሪዎችም የተወሰኑት ተይዘዋል ወይም ተገለዋል። በክፍለ ሀገርም በተመሳሳይ ሁኔታ ከፍተኛ ጉዳት ደርሷል። ዝርዝሩ ትዝ አይለኝም። በአዲስ አበባ ደረጃ በመቶ የሚቆጠሩ አባላት ታስረውና ሌሎች ደግሞ ተገለው እንደነበር የሰማው መስሎኛል። ትልቅ ጉዳት ደርሶባችኋል ማለት ነው? በጣም እንጂ። ጉዳት የደረሰብን ግን አንመስልም። ያጤነው ሰው የለም እንጂ የኢህአፓ አቅም ከዚያ ቀን በኋላ እየወረደ ነው የሄደው። ከሁሉም በላይ የዶክተር ተስፋዬ ደበሳይ ሞት ሰቀቀን ነበር። በአካል የምናውቀው ያህል ሞቱ ቅስማችንን ሰብሮታል። ቢሆንም ህልፈቱ ታላቅ ተምሳሌትም ነበር። እሱን ማጣት ድርጅቱን ክፉኛ የጎዳውን ያህል ለጥንካሬውም ታላቅ ግብዓት ነበር። የተስፋዬ ሞት ርር ድብን ቢያደርገንም በአሟሟቱ ኮራን። የእኛ መሪዎች ሂዱ፣ ሁሩ፣ ታገሉ ሳይሆን የሚሉን ከፊታችን ሆነው ተከተሉን፣ ከአጠገባችን ሆነው በርቱ እንደሚሉን በተግባር አረጋገጥ። እናም ለአንድ ሳምንት በሐዘን ድባብ ቆይተን እንደገና ሥራ ጀመር። በእኛ መዋቅር ብዙም ባይሆን ልጆች ታስረዋል፣ ጥቂትም ሞተዋል። የመዋቅር መበጣጠስ ባጋጠመንም በታሰሩት በሞቱትና በጠፉት ልጆች ምትክ ሌሎች ልጆች ተመደቡ። هيوت اند قدمو اندت قتل قدناونا يتلمدون من يفرى الموتن يزمر لليلة مسوات النت وزواتشنن قتل ጠቅላላ ፕሮግራማችን በዚህ ይተናገቃል። ይሄንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ